ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ እዚህና እዚያ፣ ግን የትም አይደርሱም። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደለም።
ጠቅላይ ሚኒስትር አብይ አህመድ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ይህንን የተናገሩት የ2011ን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው።
አራት ወንድሞቿን በመንግስት ደህንነት ኃይል ተጠልፈው ደብዛቸው ከጠፋ ኢትዮጵያውያን መካከል አንዷ የተናገረችውን ድምፅ ለጊዜው አላገኘንም እናቀርባለን። ለ35ኛው የሰሜን አሜሪካዊ የኢትዮጵያ ዓመተ ስፖርት በዓል የዛሬም ወደ ዳላስ እናቀናለን።
ዕለቱ አርብ ሰኔ 28 2010 ዓመተ ምህረት ነው። የተከበራችሁ አድማጮቻችን ጤና ያስጥልን፣ እንደምን አምሽታችኋል?
አሉላ ከበደነን ከአቀናባሪያችን ብርሃን ኃይሉ ጋር ከስርጭት መሐንዲሱ ራብ ማክሊን ጋር ሆነን እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። በኢትዮጵያ እየተካሄደ ያለውን ለውጥ ለማስቆም የሚደረጉ ሙከራዎች ባዶ መሻቶች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት የ2011ን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው። በአብይ ርዕሳችን ዝርዝሩን እንመለከታለን።
ለዜጎች ሕይወት መጥፋትም ሆነ ለሀገሪቱ አንድነት አደጋ የሆኑ የሕገ ወጦችን እርምጃዎች መንግስት ሊቆጣጠር ግዴታ አለበት ሲል የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባወጣው መግለጫ አሳሰበ። ፓርቲያችን ካሁን ቀደም ባወጣው መግለጫ ለዘላቂ ሰላምና ብሔራዊ መግባባት የፖለቲካና የህሊና እስረኞችን መፍታት፣ ግጭትና ግድያን እና ማፈናቀል ሊቆም ይገባል ብለናል። ይህን መግለጫ የሰጠነው ያለ ምክንያት አልነበረም ያለው ኦፌኮ በሀገሪቱ የድንበር ከተሞችና አዋሳኝ ክልሎች ውስጥ ከሞያሌ፣ ከጭናክሰን፣ ከወሎ ባቲ፣ ከመዳ ወላቡ አካባቢዎች በግጭት ምክንያት ህይወት እየጠፋ ንብረት እየወደመ ዜጎች እየተፈናቀሉ ስለሚገኙ ነበር ብሏል። መንግስት ግጭቶችን ለማስቆም ባለመቻሉ በሐረርጌ፣ በጉጂ፣ በጌዲዮ፣ በማናሳቡ፣ በሐዋሳ፣ በወላይታ፣ በወልቂጤና በሌሎችም አካባቢዎች ግድያና መፈናቀሉ በእጅጉ አሳስቦን ስለነበረ ነው ሲል ኦፌኮ በመግለጫው ዘርዝሯል። መንግስት ለግጭት መነሻ የሆኑ ተጠርጣሪዎችን ለህግ አካል ባለማቅረቡና በየቦታው የሚከሰቱ ግጭቶችን ባለማስቆሙ ከላይ የተጠቀሰው መግለጫችን ከተሰጠ ወዲህ እንኳን በተለያዩ የሀገሪቱ አካባቢዎች ግጭቱና ጥቃቱ አሳስቧል። መንግስት ሊቆጣጠር ካልቻለ ለህዝቦች አብሮነትም ሆነ ለሀገሪቱ አንድነት አደጋ እንደሆነ የኦሮሞ ፌዴራላዊ ኮንግረስ አበክሮ ያሳስባል ብሏል መግለጫው።
ስብሰባ ላይ የሰነበተው የትግራይ ብሔራዊ ክልል መንግስት በዛሬው ዕለት ባወጣው መግለጫ ተጥሷል ያላቸውን የህገ መንግስት ዝርዝሮች እንዲከበሩ የሚጠይቅ ውሳኔ ማስተላለፉን አስታወቀ። ህገ መንግስቱ ተጥሷል ያለበትን ምክንያት በመግለጫው ሲዘረዝርም የብሔር ብሔረሰብን መግለጫ የሆነው የአገሪቱ ባንዲራ በአደባባይ እየረከሰ እየተቃጠለና እየተቀዳደደ ማየት የዕለት ተግባር ሆኗል ሲል ኮንኗል። አያይዘውም የማንነትና የወሰን ማካለል ጥያቄዎችን ምክንያት በማድረግ ህይወት እየጠፋ አካል እየጎደለ ንብረት እየወደመ ማየት የተለመደ ሆነዋል ብሏል። የትግራይ ህዝብ ለሰላም፣ ለዲሞክራሲ፣ ለልማትና ለብሔር ብሔረሰቦች አንድነት ከፍተኛ መስዋዕትነት የከፈለ ህዝብ ሆኖ ሳለ ከከፈለው መስዋዕትነት ጋር የማይመጣጠንና ግብሩን መሰረት ያደረገ ጥቃት እየተፈጸመበት ነው ያለው መግለጫ በኢትዮጵያና በኤርትራ ጉዳይም ህዝብን ያላሳተፈና ዘላቂ ሰላም የማያረጋግጥ ያለው የአልጀርስን ስምምነት የመተግበር እርምጃ ግልጽነት የጎደለው እንቅስቃሴ ተጀምሯል ሲል ጠቅሷል። ስለዚህም የክልልና የፌዴራሉ መንግስት ግልጽ ህገ መንግስታዊ ጥሰት በፈጸሙ አካላት ላይ ህግን የማስፈጸም ኃላፊነታቸው እንዲወጡ የትግራይ ክልል በመግለጫው ጠይቋል። አያይዘውም የኢትዮጵያ ብሔራዊና ብሔር ብሔረሰቦች ህገ መንግስቱ እንዲከበር ጥረት እንዲያደርጉ ሲልም አሳስበዋል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከቻይና በሚገቡ የብዙ ቢሊዮን ዶላር ሸቀጦች ላይ የደነገገችውን የቀረጥ ክፍያ ተግባራዊ ማድረጓን ተከትሎ ቻይና እኔም አስፈላጊውን አጸፋ እርምጃ ለመውሰድ ተገድጃለሁ ስትል አስታወቀች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከ800 በሚበልጡ ከቻይና የሚላኩ እቃዎች ላይ የወሰኑት የ25% ታሪፍ በዋሽንግተን ሰዓት ከሌሊቱ 6:01 ላይ ነው ተግባራዊ የሆነው። ዋሽንግተን የያዘችው በንግዱ ሜዳ ላይ የማስፈራራት ተግባር ነው፣ ዓለም አቀፍ የገበያ ትርምስ ያመጣል ብላ ቻይና ስትከስ ቆይታለች። ቻይና ለዩናይትድ ስቴትስ እርምጃ የምትወስደው አጸፋ ምን እንደሆነ ግን ለጊዜው አልታወቀም።
ሰሜን ታይላንድ ታም ሉዋንግ ዋሻ ውስጥ ያጡትን 12 ኳስ ተጫዋች ታዳጊ ወንዶችና ልጆች አሰልጣኛቸውን ለማውጣት በተያዘው ርብርብ በማገዝ ላይ የነበሩ ጥልቅ ዋናተኛ ሕይወታቸው ማለፉ ተዘገበ። ታይላንዳዊው ጥልቅ ዋናተኛ የሞቱት የያዙት ኦክሲጅን አልቆባቸው መሆኑ ታውቋል። ታይላንድ ምርጥ ጥልቅ ዋናተኛ ኳስ ተጫዋቾቹን በጎርፍ ለተጥለቀለቀው ዋሻ ለማውጣት በታሰበ መስመር ላይ የኦክሲጅን ታንኮች ለመደርደር ዋሻ ውስጥ ገብተው ሲመለሱ ለራሳቸው የያዙት ኦክሲጅን አልቆባቸው ትናንት ማታ ነው ሕይወታቸው ያለፈው።
ሀገሮች የንግድ ውጥረትን ለማርገብ ጥረት እንዲያደርጉ የዓለም የንግድ ድርጅት WTO ጥሪ አቀረበ። ንግድን የመገደብ እርምጃ በዓለም ኢኮኖሚ ላይ ጎጂ አንደምታ ይኖረዋል በማለት ማስጠንቀቁን ሊሳ ሽላይን የዓለም የንግድ ድርጅት ዋና ጸሐፊ ጽህፈት ቤት ከሚገኝበት ከጂኒቫ የላከችው ዘገባ አለ። አዳነች ፍሳይ ታቀርባለች።
የዓለም የንግድ ድርጅት በዓለም ደረጃ ግዙፍ ቦታ ባላቸው ዩናይትድ ስቴትስ እና ቻይና መካከል ስለሚካሄደው የንግድ ጦርነት ስለሚመስለው ሁኔታ ሐሳቡን ከመግለጽ ተቆጥቧል። ዩናይትድ ስቴትስ 34 ቢሊዮን ዶላር በሚያወጡ የቻይና እቃዎች ላይ ለደነገገችው የ25% ቀረጥ ቻይና ተመሳሳይ እርምጃ ወስዳለች። ዋና መስሪያ ቤቱ ጄኔቫ የሆነው የዓለም የንግድ ድርጅት በተወሰኑ እርምጃዎች ላይ ከመናገር ይቆጠባል። ይሁንና የድርጅቱ ዋና ስራ አስኪያጅ ሮበርት አዘቬዶ ሀገሮች የተከላካይነት የንግድ እርምጃ ከመውሰድ እንዲቆጠቡ በትዊተር ተከታታይ የማስጠንቀቂያ መልእክቶች አስተላልፈዋል። የቡድን 20 ሀገሮች ሕግ ያደረጉት እርምጃ ዋና ዋና ኢኮኖሚ ኃይሎች በሆኑት ሀገሮች የንግድ ገደብ በሚያሳስብ ሁኔታ ከፍ ማለቱን አዲስ የንግዱ ድርጅት ዘገባ ያሳያል ብለዋል አዘቬዶ። ገና ተጨማሪ ገደቦች እንደሚኖሩም በትዊተር አመልክተዋል። ዳን ፕሩዚን የተባሉት ቃል አቀባያቸው አዘቬዶ የንግድ ግንኙነት እያዘቀጠ የሚሄዱ ጉዳይ በፊት ከተገመተው የባሰ መሆኑን ገልጸው ከባድ አንደምታ ይኖረዋል ማለታቸውን ጠቁመዋል።
እርምጃዎቹ ያስከተሉት ችግር እየታየ ነው። ኩባንያዎች መዋለ ንዋይ ከማፍሰስ እየተቆጠቡ ናቸው። ገበያዎች እየተንገዳገዱ ነው። ሁኔታዎች ከተባባሱ እየከፋ ነው የሚሄደው። በሚመለከታቸው አገሮች የስራ ዕድል ያለበትን ሁኔታም ይጎዳል፣ እድገት ያሽቆለቁላል፣ በዓለም ዙሪያም የምጣኔ ሀብት መናጋት ያስከትላል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ ፍትሐዊ በሆነ መንገድ ካልተያዘች ከዓለም የንግድ ድርጅት ልትወጣ ትችላለች ብለዋል። ፕሩዚን ታዲያ ስለ ወሬው እንደ ሰሙ ገልጸዋል።
ለማለት የምችለው ዩናይትድ ስቴትስ ከዓለም የንግድ ድርጅት የመውጣት እቅድ እንዳላት እዚህ ጄኔቫ ካለ የአሜሪካ ባለሥልጣንም ሆነ በማንኛውም ስብሰባዎች የሰማሁት ነገር ያለመኖሩን ነው።
የዓለም የንግድ ድርጅት ኃላፊ አዘቬዶ ሁሉም ወገኖች የንግዱ ውጥረት መሰረት ስለሆነ ጉዳይ ተወያይተው መፍትሄ እንዲፈልጉ ጥሪ አቅርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የሰሜን ኮሪያን የኒውክሌር መርሃ ግብር ማክተም አስመልክቶ በሀገሪቱ ዋና ከተማ ፒዮንግያንግ የያዙትን የሁለት ቀን ውይይት የመጀመሪያውን ዛሬ አጠናቀዋል። ሚኒስትሩ ወደ ሰሜን ኮሪያ የተጓዙት የዚያች ሀገር መሪ ኪም ጆንግ ኡን ለኒውክሌር መርሃ ግብራቸው የሚያስፈልጉ መሰረተ ልማቶችን መገንባታቸውን ገፍተውበታል የሚሉ የዩናይትድ ስቴትስ የደህንነት ሪፖርቶች ብቅ ባሉበት በአሁኑ ወቅት ነው። የውጭ ጉዳይ ሚኒስትሩ ሰሜን ኮሪያ ባለፈው ወር በሲንጋፖሩ የሁለቱ ሀገሮች መሪዎች ንግግር ወቅት የገባቸውን ቃል ማክበሯን እንዲከታተሉ በፕሬዝደንት ዶናልድ ትራምፕ ኃላፊነት ተሰጥቷቸዋል። ትናንት ሚስተር ፖምፔዮ ከከፍተኛ የሰሜን ኮሪያ ገዢ ፓርቲ ባለስልጣንና የቀድሞ የሀገሪቱ የደህንነት ኃላፊ ከሆኑት ኪም ዮንግ ቾል ጋራ ተወያይተዋል። የቀድሞ የፓኪስታን ጠቅላይ ሚኒስትር ናዋዝ ሻሪፍ እሳቸውና ልጆቻቸው በውጭ ሀገር የተንደላቀቁ ቤቶችን እንደምንስ ሊያገኙ ቻሉ ለሚለው ጥያቄ ማብራራት ስላልቻሉ በሀገሪቱ የጸረ ሙስና ፍርድ ቤት የአስር ዓመት እስራትና ከ10.5 ሚሊዮን ዶላር በላይ መቀጮ እንዲከፍሉ ተበይኖባቸዋል። ሴት ልጃቸው ማርያም ናዋዝን ደግሞ ፍርድ ቤቱ በቤተሰቡ በዚሁ የተንደላቀቀ ንብረት ባላቸው ባለቤትነት የ7 ዓመት እስራትና 2.5 ሚሊዮን ዶላር መቀጮ ያምጡ ሲሉ ፈርደውባቸዋል። ቤቶቹ በፓኪስታን መንግስት እንዲወረሱ ፍርድ ቤቱ ማዘዙን አቃቤ ሕጉ ገልጸዋል። ቤቶቹ የሚገኙት ለንደን የሀብታሞች ቀበሌ ውስጥ እንደሆነ ታውቋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ምሽቱ አብይ ርዕስ ከማለፋችን አስቀድሞ ወደ ኋላ ላይ ከሚቀርቡ ዝግጅቶች አንዱን ለቅምሻ።
ገበናህን ቤትና ልብስን የሚሸፍነው ለብሰ ስትወጣ የተመቼ ሄደላህ ነው የምትመስለው። ቤታችን ገብተን የምናለቅሰው ገባ። ለእኛ ክብራችን ወንድሞቻችን ነበሩ እና ዛሬ ጮኸን ህዝብ አውቆልን ለምን አስፋልት ላይ አይገሉንም?
ቀደም ብለን በመግቢያችን የጠቆም ነው 4 ወንድሞቿ በመንግስት ደህንነት ኃይል ተጠልፈው ደብዛቸው ከጠፋ ኢትዮጵያውያን አንዷ መሆኗን የገለጸችው የቅድስት ተሰማን ድምፅ ነው። በሁለተኛው አጋማሽ ትከታተላላችሁ ሙሉ ዘገባውን። አሁንም ሌላ ቅምሻ እናሰማችሁ።
ህብረተሰቡ ያገኘውን ነገሮችን በሰላማዊ መንገድ የመጠቀም እና ሀሳብን የመግለጽ መንገድ ትንሽ ወደ አልተገባ አዝማሚያ እየተቀየሩ የመጡበት ሁኔታ አለ። ስለዚህ በአንድ በኩል ተስፋ፣ በሌላ በኩል ደግሞ ስጋትንም ያጫረ ሁኔታ ነው ያለው።
ዝም ብለን እኮ ከምድር ተነስተን እያላከክን ያለነው ነገር አይደለም። ይህንን ለውጥ እየተቃወመ በግልጽ እየተናገሩ ያሉት የህወሀት ቀድሞና የአሁን አመራሮች ናቸው። በግልጽ ይህን ነገር ሲያብጠለጥሉና ለውጡ ሲያብጠለጥሉ እንዳውም ልንታገለው ልንቀለበሰው ይገባል ሲሉ የነበሩት እነ ስዩም መስፍን ናቸው፣ እነ ጀኔራል ተክለ ብርሃን ናቸው።
የቀደሙት አቶ አሉላ ሰለሞን፣ እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ ጀዋር መሐመድ ናቸው። ሁለቱንም በሁለተኛው አጋማሽ በሰጥ አገባ ታገኟቸዋላችሁ። አሁን በቀጥታ ወደ ዕለቱ አቢይ ርዕስ።
በኢትዮጵያ እየተካሄደ ያለውን ለውጥ ለማስቆም የሚደረጉ ሙከራዎች ባዶ መሻቶች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት የ2011ን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለፓርላማው ያደረጉት ገለጻ ለ2011 የተመደበውን የአገሪቱን አጠቃላይ በጀት መነሻ ያደረገ ነው። የፓርላማ አባላት ይህንኑ በጀት መነሻ ያደረጉ ጥያቄዎች ለጠቅላይ ሚኒስትሩ አቅርበዋል። ከዚህ ጋር የተያያዙ ጥያቄዎችን ሲመልሱም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እየተካሄደ ያለውን ለውጥና ይህንኑ ለውጥ ለማደናቀፍ ስለሚካሄዱ ሙከራዎች የተናገሩት። ሙከራዎቹ ባዶ መሻቶች ናቸው ሲሉ ነው ያብራሩት።
የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ እዚህና እዚያ፣ ግን የትም አይደርሱም። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደሉም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲድን አያውቁም። ነገር ሲሞት ቶሎ ብሎ በፍጥነት አላይቭ ወደሚያደርግ ነገር መቀየር ያስፈልጋል። ያ ካልሆነ ዝም ብሎ መጓተት ነው እንጂ አጠቃላይ ነገር ማቆም አይቻልም። እንደዚህ አይነት ሙከራዎች ህዝቡ፣ መንግስት በጋራ የሚያስቆማቸው እዚህም እዚያም የሚታዩ አሉ። ነገር ግን ወጣቱ የራሱ ሀገር ነው። ዛሬ ያፈረሰው ከሄደ ነገ ሲመራው እሱ ይስተቃይበታል። እንዳልነው እድሜ ልክ መምራት ከእንግዲህ በኋላ የለም፣ በተርም ይገደባል። ትመጣላችሁ ወጣቶች፣ ስትመጡ እንዳትቸገሩ፣ አገር አታፍርሱ። እየገነባን መሄድ ነው ያለብን፣ እያፈረስን መሄድ ተገቢ ስለማይሆን
በአገሪቱ ተስፋ ሰጪ ሁኔታዎች እየታዩ መሆኑንም ጠቅላይ ሚኒስትሩ ተናግረዋል።
አጠቃላይ ሲታይ ትልቅ ተስፋ ነው ያለው። ነዳጅ የተናገርነውም ያልተናገርነውም ሰፋፊ ፖቴንሻል እያየን ነው። በወርቅ በፖታሽ ሰፋፊ እድሎች አሉ። የዓለም ሀብታም መንግስታት እንደዚህ ሰላም ከሆናችሁ ማገዝ እንፈልጋለን የሚል ጥያቄ በጣም ሰፊ ነው። ሌላውን ትተን የእኛ ምሁራን በተለያየ ዓለም ያሉ አገራቸውን ለማገዝ በጣም ሰፊ ፍላጎት አላቸው።
በቀጣዮቹ ዓመታት የተሻለ እድገት ለማስመዝገብ ያስችላሉ ያሏቸውን ሀሳቦችም አቅርበዋል ጠቅላይ ሚኒስትሩ። ከነዚህ አንዱ በውጭ ለሚኖሩ ኢትዮጵያውያን ያቀረቡት ጥሪ ነው።
አረብ ሀገር ያሉትም በምዕራቡ ዓለም ያሉትም በአፍሪካ ያሉትም ቀንና ማታ የሚሰሩ ናቸው። በግምት 3 ሚሊዮን ይጠጋሉ ይባላል። ቁጥሩ እርግጠኛ ስላልሆነ ቀንሺ 1 ሚሊዮን እያልኩ እናገራለሁ። 1 ሚሊዮን የሚጠጋው ዲያስፖራ ወደ ሀገር ውስጥ በተለያየ ምክንያት የሚልከው ገንዘብ ሬሚታንስ በተቻለ መጠን በባንክ በኩል እንዲሆን የዜግነት ግዴታውን ሊወጣ ይገባል። ለምን? በባንክ በኩል የላከ እንደሆነ ለመድኃኒት፣ ለዘይት፣ ለስንዴ ሳንቸገር እንመነዝራለን። በባንክ በኩል ከላኩ መንግስት ይጠቀምበታል ብሎ በህገወጥ መንገድ መላክን ከመረጠ አንደኛ የመንግስት ሌቦችና ሀብታሞች ዶላር 40ም ሆነ 50 ስለማይቸገሩ በተዘዋዋሪ እነሱ የሚደግፍና ድሃ የሚጎዳ ስራ ይሆናል። አላማው ድሃ መጉዳት ስለማይሆን፣ ሁለተኛ ስመነዝር 1 ብርና 2 ብር ይቀንስብኛል ብሎ አስቦ ደግሞ ከሆነ ለኢትዮጵያውያን ከእያንዳንዱ ዶላር የተወሰነ ሳንቲም 1 ብር ማጣት ለአጠቃላይ እድገት ምንም ማለት አይደለም። ምክንያቱም የኢትዮጵያ መንግስት ሰራተኞች በውጭ አገር ጥቂት ቀናት አንዳንዶች በሰዓታት የሚያገኙትን ገቢ ወስደው በወር ይሰራሉ። እነዚህ ሰራተኞች መሄድ የማይችሉ ብቻ አይደሉም፣ ሄደው እንደነሱ መስራት የሚችሉትም ጭምር ማለት ነው። በጣም በአነስተኛ ደሞዝ የምናገለግልበት ዋናው ምክንያት ከምናገኘው ገቢ በላይ ሀገር በመለወጥ የሚገኘውን እርካታ በማስበለጥ ነው።
በውጭ የሚኖሩ ኢትዮጵያውያን ወደፊት በሚቋቋም ትረስት ፈንድ አማካኝነት ለሀገራቸው ድጋፍ እንዲያደርጉም ጠቅላይ ሚኒስትሩ ጥሪ አቅርበዋል።
አንድ ማኪያቶ በምዕራቡ ዓለም 3 ብር እስከ 4 ብር 5 ብር ሊሆን ይችላል በዶላር። ዲያስፖራን የምለምነው በቀን $1 ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ $1 በቀን ከሰጠን በቀን $1 ሚሊዮን እናገኛለን ማለት ነው። በወር $30 ሚሊዮን አለን ማለት ነው። ይሄ በመንግስት በጀት አይገባም፣ የራሱ ቦርድ ይቋቋምለታል። በወር $30 ሚሊዮን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሞሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት $1 ሚሊዮን በኢትዮጵያ $30 ሚሊዮን ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወርቅ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። ይህን ለማድረግ ብዙዎቹ ፍላጎት እንዳላቸው ጥርጥር የለኝም።
የቀጣዩ የ2011 ዓመተ ምህረት የኢትዮጵያ መንግስት በጀት 346.9 ቢሊዮን እንዲሆን ፓርላማው አጽድቋል። ከዚህ በጀት ውስጥ ከ19 ቢሊዮን በላይ ከውጭ አገር እርዳታ፣ 32 ቢሊዮን ደግሞ ከውጭ አገር ብድር የሚገኝ መሆኑም ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። አድማጮች፣ ቀደም ብሎ በቀረበው ዘገባ ላይ ሌሎች ውይይቶች እንደሚቀርቡ ለማስታወስ እንወዳለን። ትናንት ከቀትር በኋላ የኢትዮጵያ ሶማሌ ክልል ልዩ ኃይል በሞያሌ በሚገኘው የጉምሩክ ባለስልጣን ግምጃ ቤት ላይ ጥቃት ማድረሱን የቦረና ዞን አስታውቋል። በጥቃቱ የሁለት ሰዎች ሕይወት ማለፉንና ግምጃ ቤቱ መዘረፉን እንዲሁም ተሽከርካሪዎች መቃጠላቸው ተዘግቧል። ዘጋቢያችን ገልሞ ዳዊት የአካባቢውን መንግስት ባለስልጣናት አነጋግሮ ተከታዩን አድርሶናል።
የሞያሌ ወረዳ ጸጥታና ደህንነት ቢሮ ትላንት በቅርብ ርቀት በሚትገኘው ጫሙቅ በሚትባል የገጠር ቀበሌ በልዩ ኃይል በተከፈተ ጥቃት የሁለት ሰዎች ሕይወት ማለፉን ገለጸ። የወረዳው ጸጥታና ደህንነት ቢሮ ኃላፊ አቶ ኪያዋሪው ትላንት የተገደሉት ሁለት ሰዎች የቀበሌ ማህበር አስተዳደርና አንድ የቀበሌው ሚሊሻ መሆናቸውን ገልጸው ዛሬም ልዩ ኃይል በሞያሌ በተለያዩ ቦታዎች ጥቃት እያደረሰ መሆኑን ተናግረዋል።
አገማት ወረሩ ባንቴት ነገማይ ወንደገታ ዱቃስ እንደገታኒ
ይሄው እስካሁን ወረራ እንዳደረጉብን ናቸው። ተሰማላህ አይደል? የተኩስ ድምጽ በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ያለ ነው። በጣም ችግር ውስጥ ነን። የመከላከያ አባላትም ይሄው ተቀምጠው ያዩናል። እነሱ እንደ ቢኤም የመሳሰሉ ከባድ መሳሪያ አሏቸው። ስናይፐርና ባዙቃ አላቸው። እና በዚህ ሁኔታ ነው ያጠቁን ያሉት።
አሁንም ትላንት ከቀጥር በኋላ ወደ 10 ሰዓት በሞያሌ የኢትዮጵያ ጉምሩክ ባለስልጣን ግርንጫፍ ቢሮና ግምጃ ቤት በኢትዮጵያ ሶማሌ ክልል ልዩ ኃይል ጥቃት ደርሶበታል። የቦረና ዞን አስተዳደር ለአሜሪካ ድምጽ በጉዳቱ በጉምሩክ ቅጥር ግቢ ውስጥ የነበሩ 9 ተሽከርካሪዎች መውደማቸውን እንዲሁም ግምጃ ቤቱ መዘረፉን ገልጿል። አቶ ደንጌ ዋቆ የቦረና ዞን አስተዳዳሪ ናቸው።
ከሌሳ ወሪ ናኖሸኒስሊ ሞራ ጉምሩኪ ሰነኒ ኮንኮላተናኖ
ትናንት የሶማሌ ክልል ሰዎች ጉምሩክ ግቢ ገብተው 9 ተሽከርካሪዎችን አቃጥለው ብዙ ንብረትም ዘርፈዋል። በቦታው ፌዴራል ፖሊስና የመከላከያ ኃይል ነበሩ። የጉምሩክ ንዑስ ጣቢያ ኃላፊም በቦታው ነበሩ። ነገር ግን በቂ ጥበቃ አላደረጉም በጊዜው። ይህም ሰዎች ጉዳቱን ያለ ችግር እንዲፈጽሙ መንገድ ከፍቶላቸዋል።
ትላንት ልዩ ኃይል ጥቃቱን ሲፈጽም በቦታው የነበሩ አንድ የሞያሌ ከተማ ነዋሪ ሁኔታውን እንዲያስረዳሉ።
ጉምሩክ እንዳሊና ምናምን አቃጠሉት። በአንድ በኩል ደግሞ ጉምሩኩን ዘረፉት። አንድ ጨናር የሚባል አለ ጉምሩክ ውስጥ ተመራ እሱን አንድ ቤት አቃጥሎ እዛ ግቢ ውስጥ የተቀመጠ የመንግስት መኪና አለ ጎት መጀመሪያ ተብሎ ተያዘ። እሱ እንዳለ አቃጥሎ ቦምብም ተወርውረዋል። ግን ከተማው በጣም ተፈርቶ ነበረ። እስካሁን ራሱ ምንም እንቅስቃሴ የለም።
እኚሁ የአይን እማኝ ጥቃቱን ያደረሰ ልዩ ኃይል ከባድ መሳሪያ ያነገበ እንደነበረ እና በቦታው የነበረው የኢትዮጵያ መከላከያ ሰራዊት ኃይልም ምንም እርምጃ አለመውሰዱን ነው የገለጹት። በቦምብ የተቃጠሉ ተሽከርካሪዎችም ለህገወጥ ስራ ተግባር ሲውሉ በጉምሩክ የተያዙ መሆናቸውን እኚሁ ነዋሪ አክለው ተናግረዋል። የሞያሌ ከተማ ነዋሪዎች የከተማቸው ጸጥታ ከደፈረሰ ከአስር ወራት በላይ እንደሆነ ነው የሚናገሩት። ይህንን ጥያቄያቸውን ለቦረና ዞን አስተዳዳሪ ለአቶ ደንጌ ዋቁ አቅርበው እርሳቸውም ችግሩ ለኦሮሚያ ክልላዊ መንግስት ፕሬዚዳንት ቢሮና ለክልሉ የጸጥታና ደህንነት ቢሮ ቢያሳውቁም እስካሁን መልስ አለመገኘቱን ነው የተናገሩት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የስፖርት ልዩ ዘገባ ነው ሰዓቱ። አድማጮች፣ የዓለም ዋንጫና የሰሜን አሜሪካው የኢትዮጵያውያን የእግር ኳስ ፌዴሬሽን ዓመታዊ የስፖርትና የባህል ፌስቲቫል ተገጣጥመዋል። ታዲያ የዓለም ዋንጫ ነው የሚቀድመው። ሰለሞን ክፍሌን ያሰናዳው
እንደምን አመሻችሁልኝ የተከበራችሁ አድማጮቼ። በቅድሚያ ስምንቱ ለሩብ ፍጻሜ ያለፉትን ሀገሮች ለመግለጽ፣ ዩራጓይ፣ ፈረንሳይ፣ ብራዚል፣ ቤልጅየም፣ ስዊድን፣ ኢንግላንድ፣ አስተናጋጅ ሩሲያና ክሮኤሽያ ናቸው። አሁን በቅድሚያ ፈረንሳይና ዩራጓይ ተጋጥመው በፈረንሳይ 2-0 አሸናፊነት በመጠናቀቁ ዩራጓይ ፎሪ ተብላለች። ለግማሽ ፍጻሜው አላለፈችም። ጥፋተኛው ግብ ጠባቂው ፌርናንዶ ሙስሌራ ሆኗል። ጨዋታው ግን ጠንካራ ፉክክር እንደሚታይበት ነበር የተገመተው። በተለይ በፈረንሳዩ አጥቂ አንቷን ግሪዝማንና በሁለቱ የኡራጓይ ተከላካዮች ዲየጎ ጎዲንና ሆዜ ጊሜኔዝ መካከል ከባድ ፉክክር እንደሚታይ ነበር የተተነበየው። ምክንያቱም ግሪዝማንና ሁለቱ ተከላካዮች የአትሌቲኮ ማድሪድ ተጫዋቾች በመሆናቸው ነው። ሦስቱ ተጫዋቾች በጣም ወዳጆች ከመሆናቸው የተነሳ ጎዲን የግሪዝማን ሴት ልጅ ጡት አባት ነው። ግማሽ ኡራጓያን ሆኖ ይሰማዋል። ግሪዝማን ኡራጓይና ሕዝቧን በጣም ስለሚወድ ሲጫወቱ የተለየ ስሜት እንደሚያድርበት ገልጾ ነበር። ዛሬ ሁለተኛዋንና የድሏን ግብ ለፈረንሳይ ያስቆጠረው ግን አንቷን ግሪዝማን ሆኗል። የሀገር ጉዳይ በመሆኑ በዚህ ቀልድ የለም ያለ ይመስላል። በጣም አክሮ የመታውን የቅጣት ምት በረኛው በቀላሉ ሊያድናት ሲችል ተፋትና ገባች። በሌላ በኩል ግን የባርሴሎና ጠላጁ ኡራጓያን ተጫዋች ሉዊስ ሹዋሬዝ ለዚህ አይነቱ ስሜት ብዙም ስፍራ የለው። የፈረንሳይ ዜግነት ስላለው ኡራጓያን ስሜት ምን እንደሆነ አይረዳም ይላሉ የቡድኑ አባላት ስለርሱ ሲናገሩ። በዚያም በዚህ ተባለ ግን ጠንካራው የደቡብ አሜሪካ ቡድን ኡራጓይ በፈረንሳይ 2-0 ተቀጥቶ ሩብ ፍጻሜውን ሳያልፍ በመቅረቱ ዲየጎ ጎዲንንና ቲሙን በእንባ አራጭቷል። አሁን እየተካሄደ ያለውን የብራዚልና ቤልጅየም ጨዋታ ባጭሩ አይቻበቃለሁ። ቤልጅየሞች የጂ ምድባቸውን በበላይነት አሸንፈው ከዛሬው ጠንካራው ብራዚል ቲም ጋር በመግጠማቸው ምናልባት እድላቸውን ሳይረግሙ አልቀረም። ቤልጅየሞች 2-0 በጃፓን ሲመሩ ቆይተው 3-2 አሸንፈው መውጣታቸው አይዘነጋም። በምድብ ማጣሪያ ደረጃ አንድ ቲም በዚያን ያህል ጎል ሲመራ ቆይቶ አሸንፎ ሲወጣ እንደ አውሮፓውያን ዘመን አቆጣጠር ከ1970 ወዲህ ቤልጅየም የመጀመሪያው ሆኗል። ያ ውጤት ታዲያ ከማን ጋር እንዲገጥሙ አደረጋቸው? ዋንጫውን ያነሳል ተብሎ ከተገመተው አንዱ ከብራዚል ጋር። ብራዚል የዓለም ዋንጫን 5 ጊዜ አሸንፎ የወሰደ በዓለም ተወዳጅና ጠንካራ ቡድን መሆኑ ይታወቃል። ቤልጅየምም ቢሆን የሚናቅ አይደለም። በማጣሪያው 23 ጊዜ ሳይሸነፍ ለሩሲያው ዋንጫ ውድድር የደረሰው ቤልጅየም 4ቱንም ካሸነፉ 2 ቲሞች አንደኛው ነው። ዛሬ ውጤቱ ምን እንደሚሆን አሁኑኑ መናገር አልችልም፣ ምክንያቱም ጨዋታው የሚያበቃው ከአየር ከወረድን በኋላ ስለሚሆን ነው። ነገ ጠዋት ስዊድን ከኢንግላንድ ከቀትር በኋላ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ መሆኑ ነው። አስተናጋጅ ሩሲያ ከጠንካራው ክሮኤሽያ ጋር ይጫወታሉ። መልካም ጊዜ እመኛለሁ። እኛም እንከታተላለን። ቆንጂትና አሉላ ወደ እናንተ መልሻለሁ።
ሰለሞንን እናመሰግናለን ለዝግጅቱም ላቀበለን ኳስም። ታዲያ የኳስ ነገር ወደ 35ኛው የሰሜን አሜሪካው የኢትዮጵያውያን አመታዊ የስፖርትና የባህል ፌዴሬሽን ፌስቲቫል ነው የሚወስደን። ወደ ዳላስ እናቀናለን። ባልደረባችን አዲሱ አበበ በስፍራው ይገኛል። በትላንትናው ምሽት እንዳስተዋወቀን ዛሬ በልዩ ስሜት የሚጠበቀው የኢትዮጵያ ቀን ነው። አዲሱ
ትናንት ጨረፍ እንዳደረግ ነው ዛሬ የኢትዮጵያ ቀን በጉጉት የሚጠበቅ ዝግጅት የሚከናወንበት ነው። ከሙዚቃው ከልዩ ልዩ ባህላዊ ትርኢቶች በተጨማሪ ንግግሮችና የስነ ጽሑፍ ምንባቦች የሚቀርቡበት ቀን። ለመሆኑ ዛሬ ምን ይጠበቃል? ተመልካቹስ ምን ይጠብቅ? ምን ያህል መሰናዶና ዝግጅት ተደርጓል? የፌዴሬሽኑ ፕሬዚዳንት አብይ ኑርልኝ፣
ዛሬ ያው ሁልጊዜ በየአመቱ እንደምናደርገው ለኢትዮጵያ ቀን እየተዘጋጀን ነው። ኢትዮጵያ ቀን በትልቁ ነው በዚህ አመት የሚከበረው። የሚደረገውም ዶም ውስጥ ነው። በዳላስ ሙቀት እንደዚህ አይነት ቦታ ማግኘታችን እና ውጪ አለማድረጋችን በጣም የሚያስደስት ነው። ቦታው ይጠበናል የሚል ስጋት አለብን። ያም ሆኖ ግን ዝግጅታችንን የሙዚቃ መሳሪያዎቹን የስፒከሮቹን ሁሉ አስገብተን ጨርሰናል። በትላንትናው ዕለት ወደ 25 የሚጠጉ የሙዚቃ ባለሙያዎች ይገኙበታል። ክብርግዶቻችን ወደዛ ለመሄድ እየተዘጋጁ ነው ያሉት እና ፕሮግራሙ በስድስት ሰዓት ይጀምራል ብለን ነው የምንጠብቀው። በመግቢያ መውጫውን በሴኪሪቲ በኩል ምንም አይነት ችግር እንዳይደርስብን ወደ 16 የሚጠጉ የህግ አስከባሪዎች በቦታው ይገኛሉ። ሰውን ለማስተናገድ እና ሌላም ችግሮች እንዳይደርሱ በፓርኪንግም በተለያዩ በስቴዲየም ውስጥ በሚደረጉ አክቲቪቲዎች እንዳንቸገር እነዚህ ሰዎች ያግዙና
ዋና ዋናዎቹን አክቲቪቲዎች ዋና ዋና መሰናዶዎችን ዝግጅቶችን መግለጥ ይቻላል?
አዎ፣ የተጠሩ የክብር እንግዶቻችን ንግግር ያደርጋሉ። የኢትዮጵያ ኮሚኒቲ የኢትዮጵያ ማህበር ሊቀመንበር ንግግር ያሰማሉ። ከዛ በኋላ ደግሞ በኢትዮጵያ ሄደው ኢትዮጵያውያን ህጻናትን ልጆች አዳፕት አድርገው ያመጡትን ወላጆች እነሱንም እንደ ክብር እንግዳ አድርገን ግብዣ ሰጥተን ወደ እንዲገኙ በቦታው ጋብዘናቸዋል። እነሱም ከእነሱ መካከል የሁለት ደቂቃ አንደኛ ወላጅ ንግግር ያደርጋል። ከዛ በኋላ ለመክፈቻ በእኔ በኩል የምናሰማው አጠር ያለ ንግግር ይኖራል። ከዛ ከግብር እንግዶቻችን ሻምበል አየለ መሐመድ እሳቸው አጭር ንግግር ያደርጋሉ። በመጨረሻ እስክንድር ነጋ ጋዜጠኛ እስክንድር ነጋ ንግግር ያደርግና ወደ ዝግጅቱ እንቀጥላለን። ወደ ሙዚቃው ክፍል እንሄዳለን።
መልካም፣ አመሰግናለሁ። ከኢትዮጵያ ቀን ኦፊሴላዊ መክፈቻ ቀደም ብሎ አድማጮች ግጥሚያዎች ይካሄዳሉ። አንዳንዶቹ ኮታቸውን ለማሟላት እንጂ ለመሸነፍ ወይም ቢያሸነፉም ቢሸነፉም የሚያመጡት ለውጥ ወይም ውጤት አይኖርም። አንዳንዶች ደግሞ ወሳኝ የሆነ ውድድር ነው ዛሬ የሚያደርጉት፣ ለመውረድ፣ ላለመውረድ፣ ለዋንጫ ለመድረስ፣ ለደረጃ መጫወት የመሳሰለ። ለመሆኑ እስከ ዛሬ ግጥሚያዎች ምን ይመስሉ ነበር? የነገ 35ኛው ዋንጫ ባለተስፋዎችስ ታውቀዋል ወይስ መገመት ይቻል ይሆን? የኢትዮጵያ ቀን ከተከፈተ በኋላ በአሁኑ ሰዓት ውድድሮችም እየተካሄዱ ናቸው። የየለቱ ውድድር ተከታትሎ መዝገብ የሚይዘው ቶርናመንት ኮኦርዲኔተር ሻፍት ነው። በቅጽል ስሙ ተካለኝ ኃይለ ስላሴ። ሰላም ሻፍት፣ እንደምን ዋል? ከአሁን ምን እየተካሄደ ነው? እስቲ የነገ ባለተስፋዎች፣ የዋንጫ ባለድሎች ይታወቃሉ ዛሬ?
አዎ፣ በቅድሚያ አመሰግናለሁ ስለ ድሉ። እንግዲህ ለሳምንታት ሲካሄድ የቆየው የዚህ 35ኛው ዓመት የኢትዮጵያ ስፖርት ፌዴሬሽን ወደ ሰሚ ፋይናል የሚገቡትን ለማወቅ አሁን በሳን ፍራንሲስኮ እና በሚኒሶታ ቡድኖች መሀል ውድድር እየተካሄደ ነው። ሁሉም ጥሩ ተዘጋጅተው የመጡ ስለሆነ እከሌ ያልፋል ብሎ ለመገመት በጣም በሚከብድ ሁኔታ ነው ያለ ነው።
ጨዋታው ዛሬ መከናወን አለበት። ሳን ፍራንሲስኮ እና ሚኒሶታ አሁን እየተጫወቱ ናቸው አይደለም?
አዎ እየተጫወቱ ናቸው። ሳን ፍራንሲስኮ አንድ ለባዶ እየመራ ነው።
የሁለቱ አሸናፊ ለደረጃ ነው ለዋንጫ ይጫወታል ነገ?
የሁለቱ አሸናፊ ከዴንቨር እና ከሲያትል ዳሽን አሸናፊ ለዋንጫ ይጫወታል።
ለደረጃ ደግሞ ተሸናፊዎቹ ይጫወታሉ?
አናጫወትም። በውጤታቸው ሶስተኛና አራተኛ ብለን እንለያለን።
በጣም አመሰግናለሁ። እንግዲህ ፌዴሬሽኑ በየአመቱ ቃል እየገባ ግን የሚያስታጉላቸው ለምሳሌ የሴቶች እግር ኳስ ውድድር፣ የህፃናት ውድድር፣ ሩጫ መሰሉት ስፖርቶች መታከል አለባቸው የሚል አስተያየት ከብዙዎች ይሰማል። እናንተም ቃል ትገባላችሁ። በተግባር ሲውል አልታየም። ተስፋ አለኝ እነዚህ ነገሮች ወደፊት እንደሚታረሙ።
አመሰግናለሁ።
ሁለቱንም እንግዶችን አመሰግናለሁ። ዛሬ አንድ ሁለት ህዝባዊ ክንውኖች ይካሄዳሉ። በሰሜን አሜሪካ የኢትዮጵያውያን ማህበረሰብ ማዕከሎች ማለትም የኢትዮጵያ ኮሚኒቲ ሴንተር ወይም ኃላፊዎች የሚሰባሰቡበትና ውይይት የሚያደርጉበት እንዲሁም ደግሞ በአይነቱ ለየት ያለ የኢትዮጵያውያን ባንክ ለመክፈት የሚካሄድ ገለጻ ናቸው። ገለጻ የሚያደርጉትን ኃላፊዎች አነጋግሬ በሌላ ዝግጅት እመለስበታለሁ። ለአሁኑ ሰላም።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ከስቱዲዮ 14 በአማርኛ የሚተላለፈውን የአርብ ምሽት ስርጭት ነው። የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ነን። አሁን በቀጥታ ወደ ሁለተኛው አጋማሽ ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 ያመለክታል። ተከታዩ ዘገባ ወደ ኢትዮጵያ የሚመልሰን ይሆናል።
ባለፉት 27 ዓመታት በመንግስት የደህንነት ኃይሎች ተጠልፈው የተወሰዱና የደረሱበት ሳይታወቅ የቆየ የዜጎች ጉዳይ መፍትሄ እንዲሰጠው ቤተሰቦቻቸው እየጠየቁ ነው። የቤታቸው አራት ወንዶች ልጆች በሙሉ የዛሬ 24 ዓመት በደህንነቶች መወሰዳቸውን የገለጸች ወጣት ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ እንዲገቡ ተማጽናለች። ጠቅላይ አቃቤ ሕግ በሰጠው ምላሽ በግልና በቡድን የሚቀርቡ አቤቱታዎችን የማየት መብት ቢኖረንም እንደዚህ አይነት ጥያቄዎች እስካሁን አልቀረቡልንም ብለዋል። በደህንነት ኃይሎች የተወሰዱና ደብዛቸው የጠፋ ሰዎች በድብቅ እስር ቤቶች ሊኖሩ እንደሚችሉ የገለጹ አንድ የሕግ ባለሙያ በበኩላቸው መንግስት ይህንን የማጣራት ግዴታ አለበት ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
አራት ወንዶች ልጆች በአንድ ቀን የተወሰዱበት እናት በሐዘን ብዛት የሞቱበት ቤተሰብ ታሪክ አደባባይ ሊወጣ 24 ዓመታት መጠበቅ ነበረበት። ይኸው ቤተሰብ የነጻነት ጊዜ ላለው የዶክተር አብይ አህመድ ወደ ስልጣን መምጣትም ከሁለት አስርት ዓመታት በላይ መታገስ ነበረበት። በጣሊያን ጊዜ በአርበኝነት የተዋጉት የደጃዝማች ተሰማ እርገጤ ሶስት የአብራክ ክፋዮችና አንድ የእህት ልጅ ከአዲስ አበባ የተወሰዱት በተመሳሳይ ቀን ግንቦት 16 1986 ዓ.ም ነው። በዚያን ቀን በመንግስት የደህንነት ኃይሎች ተጠልፈው የተወሰዱት ምኒልክ ተሰማ፣ ወንዶሰን ተሰማ፣ አለማየሁ ተሰማና ያክስታቸው ልጅ ዳንኤል አጎናፍር መሆናቸውን ነው እህታቸው ቅድስት ተሰማ ለአሜሪካ ድምጽ የገለጸችው። በትምህርቷ የሕክምና ባለሙያ የሆነችውና በአሁኑ ሰዓት በግል ስራ ላይ የተሰማራችው ቅድስት ተሰማ አክላ እንደገለጸችው ሁለቱ ወንድሞቿ ተማሪዎች፣ የቀሩት ደግሞ ሰራተኞች ነበሩ። እሷ እንዳለችው ወንዶሰን በስድስት ኪሎ ዩኒቨርሲቲ፣ ዳንኤል ደግሞ በጀርመን ካልቸራል ኢንስቲትዩት ይማሩ ነበር። አለማየሁ በበኩሉ በመኪና ስራ ላይ የተሰማራ እንደነበር ጠቅሳለች። ሌላው ወንድሟ ምኒልክ ተሰማ በዚያን ጊዜ በፕሮፌሰር አስራት ወልደየስ ሲመራ የነበረው የመላው አማራ ሕዝብ ድርጅት ማህድ አባል እንደነበር አስረድታለች። ደጃዝማች ተሰማ እርገጤ ከዚህ ዓለም በሞት የተለዩት ኢህአዴግ ወደ ስልጣን ከመምጣቱ በፊት ነው። ይኖሩበት በነበረው የሸዋሮቢት ከተማና በአጠቃላይም በሰሜን ሸዋ ዞን በአርበኝነታቸው ምክንያት የተከሉት ስም ያላቸው ታዋቂነት ግን ከፍተኛ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ በተጠራው የግንቦት 16ቱ የመስቀል አደባባይ ሰልፍ ላይ ለፍትህ ከጮሁ የእርሳቸውን ጣልቃ ገብነትም ከጠየቁ ዜጎች አንዷ ነበረች ቅድስት። ያባታችን ውለታ የሚመለሰው ልጆቹን በማፈን አይደለም ያሉት እሷና ሌላዋ እህት ሃና ተሰማ የወንድሞቻቸውን ፎቶግራፍ ይዘው ነበር በዚያ ሰልፍ ላይ የተገኙት። ብሶታቸውን ማሰማት የሚጀምሩበት ሁኔታ እስኪፈጠር አመታት መጠበቃቸውንም አብራርታለች።
በኔ ግምገማ እና በተለያዩ ሰዎች ግምገማ እንደሚገባኝ ያው አባታችን ነግሬያለሁ፣ በጣም ሰው ይወደዋል፣ ጀግና ነው። ካድሬም አልነበረም፣ የወቅቱ ባለስልጣንም አልነበረም፣ ፊውዳልም አልነበረም። ስለዚህ ተሰሚነት ነበረው የድሮ። ያ ስም ስቲል አለ። ስለዚህ ወንዶቹ ሰው ያስነሳሉ የሚል ፍርሃት ነው። በቃ ወያኔ ያደረገው ፍርሃት ነው። እኛ ቤት ላይ በፍርሃት ነው የኛን ቤተሰብ ያጠፋው። ዘር እንዳይተካ ያደረገው በፍርሃት ነው። በቃ ሁሉም ሰው የሚለው አስተያየት በቃ እነዚህም ልጆች ምስኪኖች ናቸው፣ ተማሪዎች ናቸው፣ ገና ለገና ወንድ ለምን ተፈጠረ? ምክንያቱም አካባቢውን ያስነሳሉ ብሎ ስለፈራ፣ በቃ ሌላ ነገር አይደለም። እና እኛ ዛሬ እንድንጮህ ያደረገን እንደዛ ልንጮህበት የቻለው 24 አመት ውስጣችን የተቀመጠ ነገር ነው። ለምንድን ነው ከዚህ በኋላ ህይወት የለንም፣ በዓል የለንም፣ እኛ ልብስ የማይሸፍነው ነገር የለም። ገብቷል? ገበናህን ቤትና ልብስን የሚሸፍነው ለብሰ ስትወጣ የተመቸ ይደላ ነው የምትመስለው። ቤታችን ገብተን የምናለቅሰው ገባ። ለእኛ ክብራችን ወንድሞቻችን ነበሩ። እና ዛሬ ጮኸን ህዝብ አውቆልን ለምን አስፋልት ላይ አይገሉንም? በቃ ረበሻችሁ አሉን፣ ምንም አሉን፣ እንውጣ፣ እንናገር፣ እንጩ። ምክንያቱም ዛሬ እናቴ በህይወት ብትኖር እሷም ከኛ ጋር ትጮህ ነበር። ገባ? የነበራት ነገር እስክትሞት ልጆቼ ብላ ነው የሞተችው። እስከ መጨረሻዋ ነፍሷ እስኪወጣ ልጆቼ፣ ልጆቼ፣ ልጆቼ ነበር የምትለው ህይወቷ እስኪያል። እና ትልቅ በደል፣ በቃ በኢትዮጵያዊነት በደል የሆነበት ጊዜ ነበር ወቅቱ።
ቅድስት እንደምትለው ታፍኖ የኖረ በደል፣ እንዲገለጽ ያልተፈለገ ብሶት ለ24 ዓመታት ቤተሰባቸውን ሲያደማ ቆይቷል። እናታቸው ደግሞ ይህንን ሐዘን መቋቋም አቅተዋቸው እስከ ወዲያኛው አሸልበዋል። ይሄ ሁሉ ሲሆን ግን አቤቱታችንን የሚቀበል የመንግሥት አካል፣ ፍትሕ የሚሰጥ ተቋም አልነበረም ትላለች። ጥቁር ከመልበስ የዘለለ መብትም አልነበራቸውም። ከዚያ ጥቁር ልብስ ጀርባ ግን መሪር ሐዘን ነበር። ከዚያ ጥቁር ልብስ ጀርባ የታፈነ የፍትሕ ጥያቄ ነበር። ይህንን የፍትህ ጥያቄም ነው የታሰሩትን ሲፈቱ የተገፉትን ሲክሱ አየው ላለቻቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረበችው።
በተለያየ ቦታ አሉ የሚባል ነገር አለ። አንዴ ሽሬ ናቸው ይሉናል፣ አንዴ መቀሌ ግራውንድ ውስጥ ናቸው ይሉናል። እና አሉ የሚለው ነገር እግዚአብሔርን በመጠበቅ ተስፋ አድርገን ኖረናል። አሁን ግን በቃ ይበለን ብለን የወጣ ነው። እና ከዶክተር አብይ በቃ የኢትዮጵያን ሕዝብ ይፍረድ ብለን ያለ ይሄን ነው ማለት። የኢትዮጵያን አንድነት ማስከበር ይሄ ነው፣ የኢትዮጵያ ውለታ፣ የጀግና ልጆች ውለታ ይሄ ነው። በቃ ይሄ ነው ወይ ነው ያልኩት ነው። ይሄ ነው ወይ ውለታው ለአባቴ፣ ይሄ ነው ወይ የተከፈለን። እንዴ ምን አደረገ? በቃ እኛ ጣሊያን እንደዚህ ያደረገ አይመስለኝም። ዘር ማጥፋት ለምን ኢትዮጵያዊነት ተወደደ? ይሄ ነው በቃ የሚያመኝ ነገር። አዝለናል። በቃ ዘመናችን የልቅሶ ነው፣ ዘመናችን የጩኸት ነው፣ በዓላችን ለቅሶ ነው፣ ሁሉ ነገራችን ለቅሶ ነው። ስለዚህ ምን ትለዋለህ? ይሄንን ሰው ራሱን አያጠፋ። አሁን እኛ እያደረግን ያለው ነገር አለ። ለተወካዮች ደውለን ለፌዴራል አቃቢ ሕግ ማመልከቻ አስገቡ ተብለን ያው ዛሬ ማመልከቻዬን ይዤ ወደዛ እየሄድኩ ነው ያገኘኝ። ሌላ ደግሞ ለጠቅላይ ሚኒስትር ለዶክተር አብይ ማመልከቻ ጽፈናል።
በመንግስት የደህንነትና የጸጥታ ኃይሎች የተወሰዱና ደብዛቸው የጠፋ ሰዎች መኖራቸው ሲገለጽ የመጀመሪያው አይደለም። የሃይማኖት አባት የሆኑትን እንደ ስራቸው አግማሴንና ሌሎችንም በተጨማሪ ምሳሌነት የጠቀሱት ታዋቂው የህግ ባለሙያ አቶ ወንድሙ ኢብሳ ጉዳዩን ማጣራት የመንግስት ግዴታ መሆኑን ተናግረዋል።
ከጠቀስካቸው አራት ወጣቶች በተጨማሪ የኦሮሞ ነጻነት ግንባር አመራር የነበረው ነዲ ገመዳ ሮባ የሚባል አርሲ ተወላጅ ሆነም እንዲሁ ደብዛው ጠፍቷል።
ከየት ነው ሳቸው? ከየት?
ኦሮሚያ ክልል ከአርሲ ዞን ዝዋይና ዱግዳ ተወላጅ ነው። 84 ዓመተ ምህረት እንደተጠለፈ።
ከየት ነው የተጠለፈው? ከየት ከተማ?
ከምስራቅ ኦሮሚያ ነው። ከምስራቅ ኦሮሚያ ሌሎች ኦነግ አመራሮች ከመንግስት ጋር ተደራድሮ ግማሹ በቦሌ ግማሹ በምናምን ሲወጣ ከጦር ጋር ሐረር አካባቢ ተያዘ። እስከዛሬ ይኑራይሙ ይኑሙት አይታወቅም። ልክ እንደ ወንዶሰን አይነት ማለት ነው። ነዲን ጨምሮ ከዚህውጭም ደግሞ ከአማራ ክልል አንድ ማምርም አሉ። በአካል ማቃቸውን ስማቸውን አላስተውስም እንጂ 27 ዓመት ምሳቸውን ደግሞ ኢህአደግ እንደገባ ማለት ነው። እነዚህና በሺ የሚቆጠሩ ያን ባለኝ መረጃ ስማቸውን ገሌ ገሌ ባልልም በሺ የሚቆጠሩ የት እንደገቡ የማይታወቅ ነገር ግን ታስሮ ተሰቃይቶ 10 ዓመት 15 ዓመትም ታስሮ በድብቅ እስር ቤቶች ታስሮ የወጡ ታራሚዎች በሚሰጡት ያልተረጋገጠ ቢሆንም መረጃዎች እነዚህ ሰዎች በህይወት እንዳሉ አንዳንድ ጊዜ ባሌ ውስጥ የተደበቀ እስር ቤት አለ እዛ ናቸው። ሌላ ጊዜ ትግራይ ውስጥ አሁንም የተደበቀ እስር ቤት አለ እዛ ናቸው። እዚህ ደብረ ዘይት አካባቢ እንዳለ ነው መገመተው። በአጠቃላይ ህዝባዊ ጥያቄ የአራትና አምስት ሰው ሳይሆን ኢህአዴግ ከገባ በኋላ በፖለቲካ አቋም ምክንያት የተገደሉ ካሉ ለህዝብ ማሳወቅ አለበት። የታሰሩ ካሉ ልክ አሁን ሌሎቹም እንደሚያደርግ በእርቅ መፍታት አለበት። ይሄ ህዝባዊ ጥያቄ የነ ወንዶሰን የነ ነዲ ገመዳ ብቻ ሳይሆን በጣም የብዙዎቹ ጥያቄዎች አለ። ከአማራ ክልል፣ ከኦሮሚያ፣ አሁን ከአዲስ አበባ ከተሞችም አለ። ስለዚህ ይሄ አንድ አገርን የሚያስተዳድር መንግስት ለዛ አገር ኃላፊነት አለበት።
የደረሱበት ያልታወቀውን የነዚህን ዜጎች ጉዳይ በተመለከተ የጠየኳቸው የፌደራል ጠቅላይ አቃቤ ህግ ቃል አቀባይ እስካሁን አቤቱታ እንዳልቀረበላቸው ነው የገለጹት። ቃል አቀባዩ አቶ ተስፋዬ አለም ነው በስልክ እንዳሉት መስሪያ ቤታቸው በግልም ሆነ በቡድን የሚቀርቡ አቤቱታዎችን የማጣራት ስልጣን አለው። እስካሁን ግን የመጣ አቤቱታ የለም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ሳምንታዊ ቅንብር አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑት ተጨምቆ ያቀርባል። ዲፒ ወርልድ በየብስ የተከበቡ የአፍሪካ ሀገሮችን የሚያገለግል ተቋም ኢትዮጵያ ውስጥ እንደሚገነባ ተገለጸ። የኢትዮጵያና የኤርትራ የሰላም ንግግር ውስብስብ ይሆናል ተባለ። ኢትዮጵያ ከመቅደላ የተዘረፈ ታቦት በለንደን ዌስትሚኒስተር አበይ ተደብቋል ማለቷ ተዘገበ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። አረቢያን ቢዝነስ የተባለ ድረገጽ የዲፒ ወርልድ ሊቀመንበርና ዋና ስራ አስፈጻሚ ሱልጣን ቢን ሱሌማን እቃዎች ከኢትዮጵያ ወደ ተለያዩ በየብስ የተከበቡ የአፍሪካ ሀገሮች ማጓጓዝ እንደሚቻል ገልጸዋል። የወደቦች የጉምሩክና የነጻ ቀጠና ኮርፖሬሽን ሊቀመንበርም የሆኑት ሱሌማን ኢትዮጵያ ውስጥ የሎጂስቲክስ ሕንፃዎችን የመገንባት እቅድ አለን ሲሉ ባለፈው ቅዳሜ መናገራቸውን፣ እቃዎች ከወደብ ወደ ሕንፃው ከዚያ ደግሞ ወደ ተለያዩ በየብስ የተከበቡ የአፍሪካ ሀገሮች ይጓጓዛሉ ማለታቸውን የአረቢያን ቢዝነስ ላይ የወጣው ዘገባ ጠቅሷል። ከኢትዮጵያ ጋር ያለንን የወዳጅነት ግንኙነት የሚያዳብሩ በርካታ ስምምነቶች ፈርመናል ማለታቸውንም ዘገባው ጠቅሷል። ሱልጣን ቢን ሱሌማን ዱባይ ለተሰበሰቡት የንግድ ሰዎች ባደረጉት ንግግር ዓለም ፈጣን የሆነ የንግድ ለውጥና ልማት እያየ ነው ብለዋል ይላል አረቢያን ቢዝነስ ድረገጽ። በኢትዮጵያና በኤርትራ መሪዎች መካከል የሚካሄደው የሰላም ንግግር በሁሉም ወገኖች መካከል ባለው የመከፋት ስሜት ምክንያት ሊራዘም ወይም ሊዘገይ እንደሚችል ተንታኞች እንደሚገምቱ አናዶሉ የተባለው የቱርክ የዜና አገልግሎት ዘግቧል። እንደ አውሮፓ አቆጣጠር ከ1998 እስከ 2000 ዓ ም በነበረው ጊዜ ውስጥ በሁለቱ ሀገሮች መካከል በተደረገው ጦርነት ከ80,000 በላይ የሚሆኑ ሰዎች አልቀዋል። በሁለቱም ወገኖች በብዙ መቶ ሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። በብዙ መቶ ሺዎች የሚቆጠሩ ወታደሮችና ሚሊሻዎች ካለፉት ሁለት አስርተ ዓመታት ወዲህ 1,000 ኪሎ ሜትር በሚሆነው ሁለቱን አገሮች በሚያዋስነው ድንበር እንደተፋጠጡ ናቸው ሲል የአናዶሉ ዘገባ ጠቅሷል። ዘገባው አያይዞም ጠቅላይ ሚኒስትር አብይ አህመድ ከ18 ዓመታት በፊት የተፈረመውን የሰላም ስምምነት ካለምንም ቅድመ ግዴታ እንደሚቀበሉ አስታውቀው ኤርትራ ሉዓላዊ ሀገር ከሆነችበት ጊዜ አንስቶ ፕሬዚደንት ለሆኑት ኢሳያስ አፈወርቂ የሰላም መልእክት እንዳስተላለፉ አናዶሉ አውስቷል። የኤርትራ መልእክተኞች አዲስ አበባ ደርሶ ከተመለሱ በኋላ የሁለቱ አገሮች መሪዎች በቅርቡ ተገናኝተው እንደሚነጋገሩ ማስታወቃቸውን፣ ነገር ግን ጊዜና ቦታ እንዳልተለየ የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ እንደገለጸ ታውቋል። የዓለም አቀፍ ግንኙነት ሙያ ያላቸው የኢትዮጵያ አንድነት ፓርቲ ሊቀመንበር አቶ ትዕግስቱ አወሉ የሰላም እቅዱ የቀረበው በጠቅላይ ሚኒስትር አብይ ቢሆንም የወሰነው ኢህአደግ ነው ማለታቸውን ዘገባው አውስቷል። ኢህአደግ መንግስት በአሰብ ወደብ ላይ የተባበረው የአረብ ኤሚሬቶችና የሳውዲ አረቢያ የባህርና የአየር ኃይል ህላዌን አደጋ አድርጎ እንዳየው አቶ ትዕግስቱ መጠቆማቸውን የአነዱል ዘገባ ጠቅሷል። አብዮት ቸርነት የተባለ የ27 ዓመት ዕድሜ ወጣት የመንግስት ሰራተኛ የሰላሙ እቅድ በሁለቱም ሀገሮች መካከል ያለውን የጠላትነት ሁኔታ ያከትማል፣ በመጨረሻ ሁለቱ ሀገሮች እንደገና ሊዋሃዱ ይችላሉ ሲል መናገሩን ዘገባው ጠቅሷል። አሸናፊ አብርሃም የተባሉ የ54 ዓመት ዕድሜ ጎልማሳ የኤርትራ መንግስት ዋናው የኢትዮጵያ ጠላት ነው፣ የሰላም ጥሪውን ተቀብለናል ቢልም ሊታመን አይችልም ማለታቸውን ዘገባው አውስቷል። የድንበር መካለሉ ጉዳይ የሚመለከተው የባድመ ከተማና የአዲሮብ ህዝቦችም ሰላማዊ ሰልፍ በማድረግ ተቃውሞ ማሰማታቸውን አናዱሊ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። ዚ አርት ኒውስፔፐር የተባለ ለንደንና ኒውዮርክ ከተሞች የሚታተም ስለ ስነ ጥበብ ጽሑፎች የሚያቀርብ ጋዜጣ ድረገጽ በበኩሉ ኢትዮጵያ በ19ኛው ምዕተ ዓመት ከመቅደላ የተዘረፈው የአስርቱ ቃላት ተምሳሌት የሆነው ታቦት በዌስትሚኒስተር አቤይ ውስጥ በሚገኝ ቤተ መቅደስ ውስጥ ተደብቋል እንደምትል ዘግቧል። የኢትዮጵያ መንግስት ታዲያ የተቀደሰው የኢትዮጵያ ቅርስ እንዲመለስ እየጠየቀ መሆኑን ገልጿል። ታቦቱ ጽላትንና አስርቱ ቃላትን የሚወክል ሲሆን እያንዳንዳቸው የኢትዮጵያ አብያተ ክርስቲያናት ታቦት አላቸው ካለ በኋላ ካለ ካህኑ በስተቀር ግን ማንም ሊያያቸው አይችልም ይላል ጽሑፉ። በዌስትሚኒስተር አቤይ ያለው የኢትዮጵያ ታቦት እንደ አውሮፓ አቆጣጠር በ1868 ዓ.ም የብሪታንያ ወታደሮች መቅደላ ላይ ወረራ ባካሄዱበት ወቅት ከአጼ ቴዎድሮስ ህልፈት በኋላ ከዘረፏቸው የኢትዮጵያ ቅርሶች መካከል ነው። ታቦቱን የዘረፈው ካፕቴን ጆርጅ አርቦርኖት የተባለ የብሪታንያ ሮያል መድፈኛ ሲሆን ወደ ለንደን ከተመለሰ በኋላ ለዌስትሚኒስተር አቤይ አስረከበው። እንደ አውሮፓ አቆጣጠር በ1870 ዓ.ም ዌስትሚኒስተር አቤይ የተባለው ጥንታዊ ግዙፍ ቤተ ክርስቲያን ኃላፊ አርተር ስታንሊ፣ ጆርጅ ግልበርት ስካት የተባለው የሥነ ሕንፃ ጠቢብ ሄንሪ ሰባተኛው ቤተ ክርስቲያን ውስጥ አዲስ ቤተ መቅደስ እንዲሠራ አዘው ከኢትዮጵያ የተዘረፈው ታቦት ከጀርባ ሆኖ ከሌሎች የተቀደሱ ቅርሶች ጋር እንዲታይ አድርገው ነበር። ከ11 ዓመታት በፊት ሟቹ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ጳውሎስ ለንደን ድረስ ሄደው ታቦቱ እንዲመለስ ከጠየቁ በኋላ የአበዩ ተወካይ እናስብበታለን ብለው እንደነበር፣ ሆኖም ከዛ በኋላ የተሰማ ነገር እንደሌለ ድረገጹ ጠቁሟል። ከሶስት ዓመታት በኋላ ከኢትዮጵያ የተዘረፈው ታቦት ለትርኢት እንዳይቀርብ ተብሎ በጨርቅ ተሸፈነ። እንደ አውሮፓ አቆጣጠር በ1986 ዓ.ም ከመቅደላ የተገኘ የአቢሲና ቤተ መቅደስ ስብርባሪ የሚለው በታቦቱ የነበረው ጽሑፍ በቀለም ተቀብቷል። አሁን ታዲያ እዛ ያለው እውነተኛው ታቦት ላይሆን ይችላል ይላል ጽሑፉ። ባለፈው ወር በዌስትሚኒስተር አቤይ ቤተ መዘክር መከፈቱን መሰረት በማድረግ የኢትዮጵያው አምባሳደር ኃይለ ሚካኤል አበራ የኢትዮጵያን ቅርሶች የዘረፉት ሁሉ ወደ ሀገራቸው እንዲመልሷቸው እየጠየቅን ነው ሲሉ ዘ አርት ኒውስፔፐር ለተባለው ጋዜጣ መናገራቸውን ጠቅሷል። ይህ ጥሪም በዌስትሚኒስተር አቤይ ያለውን ታቦትንም እንደሚመለከት፣ ታቦት በቤተ መዘክር ለትርኢት መቅረብ እንደሌለበት፣ ወደ ባለቤቱ ተመልሶ የኢትዮጵያ ሲኖዶስ በወሰነው ቤተ ክርስቲያን ውስጥ መግባት እንዳለበት አምባሳደሩ መግለጻቸውን ዘገባው ጠቅሷል። ባለፈው ወር ታዲያ ዲኑና የዌስትሚኒስተር አቤይ ቻፕተር የኢትዮጵያውን ታቦት ጉዳይ በጥንቃቄ መያዝ እንዳለበት ተረድተው ቅዱሱ ታቦት ለትርኢት እንዳይቀርብና እንዲሸፈን የሚያደርግ እርምጃ ከዓመታት በፊት ተወስዷል ሲሉ የዌስትሚኒስተር አቤይ ቃል አቀባይ ተናግረዋል። አያይዘውም ዌስትሚኒስተር አቤይ ይህን ውሳኔ የመለወጥ እቅድ የለውም ማለታቸውን ዘ አርት ኒውስፔፐር የተባለው ለንደንና ኒውዮርክ ከተሞች የሚታተም ስለ ስነ ጥበብ ጽሑፎች የሚያቀርብ ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ አሁን የመጨረሻው ቅንብር እሰጥ አገባ።
የሰጣ ገባ ዝግጅት ባለቤት አዘጋጅ አሉላ ከበደ እዚሁ ስቱዲዮ ነው። ዛሬ ምን እንደያስካስተዋውቀታል?
አመሰግናለሁ ቆንጅት። በሩጫ ነው ማስተዋውቀው አቶ ጀዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ ዲሬክተር አቶ አሉላ ሰለሞን በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር ናቸው ተከራካሪዎቹ። ርዕሱም ዝርዝሩም ዝግጅት ላይ አለ። በቀጥታ ወደዛ እንሂድ። ጃዋር መሐመድ፣ አሉላ ሰለሞን እንግዶች የሁለታችሁንም በድጋሚ ለዚህ የሰጥ አገባ ዝግጅታችን ተመልሳችሁ ስለተገኛችሁ አመሰግናለሁ። በቀጥታ አሁን ወደሚያነጋግሩ ጉዳዮች ልውሰዳችሁ። ፖለቲካ፣ የለውጥ እንቅስቃሴ እንዲሁም ግጭት የታከለባቸው አንዳንድ ሁኔታዎች ስጋትና ፈተናዎችን የደቀኑ ይመስላል። እስኪ ዛሬ ያለውን ሁኔታ በየበኩላችሁ በየዕለት ሕይወታችሁ የምትከታተሉ እንደመሆናችሁ ከግምገማችሁ እንደርደር። አሉላ ቅርብነህ፣ ከአንተ ልጀምር።
እሺ፣ አመሰግናለሁ አሉላ እድሉ ስለሰጠኝ። ያው የኢትዮጵያ አሁን ያለው ወቅታዊ ሁኔታ ላለፉት 3 ወራት ማለት እንችላለን መጀመሪያ አካባቢ የመጀመሪያው ወር ላይ ጠቅላይ ሚኒስትሩ ወደ ኃላፊነት ከመጡ የተወሰዱ የማስተካከያ እንዲሁም ኢህአዴግ እንደ ገዢ ፓርቲ እንዲሁም መንግስት ማሻሻያ ብለው የወሰኗቸው የሪፎርም የመተግበር ስራዎች ገብተው እጅግ በጣም ተስፋ ሰጪ እና በተለይ ደግሞ አገራዊ መግባባት፣ እርቅና ሰላም የማውረድ በተለይ ከ2015 ጀምሮ ሀገራችን ውስጥ በጣም የከፋ ሁኔታ ተፈጥሮ አለመረጋጋት በሰፊው የታየበት የዜጎች ህይወት መጥፋት፣ መፈናቀል፣ ንብረት መውደም፣ ሰላም መናጋት ነበረ እና ይሄንን ይፈታል ተብሎ በኢህአዴግ የተወሰኑ ውሳኔዎች ወደ መተግበር ነው የገቡት ጠቅላይ ሚኒስትሩ። ስለዚህ በዚህም እጅግ በጣም ጥሩ የሚባሉ አዎንታዊ ነገሮች ታይተዋል። ነገር ግን ተከትሎ ደግሞ በተለይ ህብረተሰቡ ያገኘውን ነገሮችን በሰላማዊ መንገድ የመጠቀም እና ሀሳብን የመግለጽ መንገድ ትንሽ ወደ አልተገባ አዝማሚያ እየተቀየሩ የመጡበት ሁኔታ አለ። ስለዚህ በአንድ በኩል ተስፋ፣ በሌላ በኩል ደግሞ ስጋትንም ያጫረ ሁኔታ ነው ያለው። በተለይ ኢትዮጵያ የብዙ ብሔሮች መልቲ ኢትኒክ ፌዴሬሽን ሀገር መሆኗ በፌዴራሊዝሙም በህገ መንግስቱም የተቀመጡ መርሆች አሉ፣ እንዲሁም የኢትዮጵያ እውነታም የሚያሳየው ነገር ነው። እነዚህን በተለይ በማስተናገዱ ረገድ ትንሽ ችግሮች ተስተውለዋል። በህገ መንግስቱ የተቀመጡ የፌዴሬሽኑ ምልክቶች እንዲሁም አገሪቱ እንደ አንድ እውነታ ተቀብላ ብዙህነትን የምታስተናግድባቸው አካሄዶች ትንሽ እነዚህ እየተሻሩ እና ወደ ድሮው አስተሳሰብ የመመለስ አዝማሚያ በሰልፎችም ተንጸባርቀዋል። እንዲሁም በማንነታቸው ምክንያት በአንዳንድ አካባቢዎች ሰዎች ታርጌት ተደርገዋል፣ ተጠቅተዋል። ስለዚህ ይሄ ስጋቱ ነው። የመጀመሪያው እስረኞች መፈታቱ፣ የኢኮኖሚ የፖለቲካ ሪፎርም ማካሄዱ ተስፋ የሚሰጥ ነገር ሆኖ እሱን ተከትሎ ደግሞ የመጣ አስጊ ሁኔታ አለ ማለት ይችላሉ።
መልካም፣ ስጋትም እድልም በአንድ አሉ ነው የሚሉት አቶ አሉላ። ነገር ግን እነኚህ ስጋቶች ከተለያየ አቅጣጫ በተለያየ መንገድ የታዩ ይመስላል። አንዱ ሌላውን ቡድን የሚወነጅልበትም ሁኔታ ይታያል። በዝርዝር እንገፋለን። አቶ ጀዋሪ እርስዎ ነው እድሉ። እርስዎስ እንዴት ይገመግሙታል አሁን ያለውን ሁኔታ?
እንግዲህ ከአሉላ መስማማው ተስፋም ስጋትም ያለበት ሁኔታ ነው ያለው። ተስፋ የሚሰጠው በተለይ ደግሞ ለመጀመሪያዎቹ ወራት ትንሽ ከርፈፍ ብሎ የነበረው የለውጥ ሂደት በአሁኑ ወቅት በከፍተኛ ፍጥነት እየተካሄደ ነው። ሀገሪቷን ለረጅም ጊዜ ሲበዘብዙ እና ሰዎችን ሲጨፈጭፉ የነበሩ ግለሰቦች ከስልጣን ተነስተዋል። ሀገሪቷ በኢህአዴግ በህወሀት ሲደረጉ የነበሩ ግፎች በግልጽ ሚዲያ እየወጡ ያሉበት ሁኔታ ነው ያለው። የጸረ ሽብር ህጉ ተነስቶ በሽብርተኝነት ያለ አግባብ የተፈረጁ ድርጅቶች ውንጀላው ተነስቶላቸዋል። ሚዲያዎች በሰላም ሀገር ገብተው እንዲሰሩ ሁኔታዎች የተመቻቹበት ሁኔታ ነው ያለው። በዚህ መልኩ ተስፋ እየሰጠ ነው ያለው። በሌላ ወገን ግን ስልጣን ያጣው በተለይ ደግሞ የፖለቲካ ስልጣን ማጣቱ ለኢኮኖሚ የበላይነቱ ያሰጋው፣ ከዛም አልፎ ደግሞ በተለይ ደግሞ እስከ ዛሬ ለተሰሩት ወንጀሎች ተጠያቂነት ይመጣል ብሎ የሰጋው ደህንነትና ከመከላከያ አካባቢ ከፍተኛ ሴራ እየተሰራ እንደሆነ ነው የምናየው። ቅድም አሉላ እንዳለው በብሔር ብሔረሰቦች መካከል ግጭት ለመቀስቀስ፣ ህዝቦችን ለማጋጨት፣ የኢኮኖሚውን ሳቦቴጅ የማድረግ ከዛም አልፎ ጠቅላይ ሚኒስትሩ ለመግደል የተደረገ ሙከራ እንዳለ ነው የምናየው። ይሄ እንግዲህ በጣም የሚያሰጋ ሀገሪቷን ወደ ከፍተኛ ብጥብጥ ሊያደርስ የሚችል ሎውለስነስ ማለትም የህግ አልበኝነት እንዲስፋፋ እየተደረገ ነው ያለው። የዚህ ምክንያቱ አንደኛው ጠቅላይ ሚኒስትሩም ሆኑ ሌላው የሀገሪቷ ህዝብ እሳትን በማጥፋት ላይ ቢዚ ሆነው ተጠምደው ተጀመረውን ለውጥ ወደፊት እንዳይገፉበት ለማሰናከል ነው። ከባሰ ደግሞ በሀገሪቷ ውስጥ ህግ አልበኝነትና ግጭቶች ተባብሰው ጠቅላይ ሚኒስትሩ ሀገር ማስተዳደር አልቻለም፣ ሴኪሪቲ ማምጣት አልቻለም ብሎ ህዝቡ ተስፋ ቆርጦ ከደህንነትና ከመከላከያ ወገን በመሆን ለውጥ ቀልበሳ የመፈንቅለ መንግስት እንዲካሄድ ሁኔታዎችን ለማመቻቸት እየተደረገ ያለ ሙከራ ነው እና ይሄ በአንድ ወገን የሚያሰጋ ነው። ተስፋ የሚሰጠው ግን ህዝቡ ሙሉ በሙሉ ለማለት በሚያስችል ደረጃ የዚህ ለውጥ ደጋፊ ሆኖ ይህንን በተጨባጭ በሰልፎችም በተለያዩ በሀገር ቤትም በውጭ ውስጥም በኢትዮጵያ ታሪክ ታውቆ በማይታወቀው በማይታይ መልኩ ከፍተኛ የሆነ የዓላማ አንድነትና ቁርጠኝነት የታየበት ስለሆነ እነኚህ ሴራዎችንም ለማክሸፍ የሚያስችል ሂደት እንዳለ ነው የሚታየኝ።
መልካም። እንግዲህ ከምትግባቡባቸው ከጀመርን ተስፋ ብርሃን ፈንጥቋል፣ ነገር ግን ፈተና አለ ብላችኋል። ይሁንና የችግሮቹ ምንጮች በተመለከተ ከተለያዩ ወገኖች የተለያየ ሀሳብ ነው የሚቀርበው። አቶ ጀዋር በገለጹት እጅግ አደገኛ በሆነ የብዙዎችን ሕይወት በቀጠፈ ድንገት ላይ የተከሰተው ውጤት አልደረሰም። እንግዲህ ተከትሎ የሚኖሩትን እንመለከታለን። አሁን ግን እስካሁን እየታዩ ላሉት ፈተናዎች ኃላፊነት መውሰድ የሚችል ወገን አለ ወይ? ማንም የማያተርፍበት ችግር ውስጥ እየተገባ ምናልባትም ሁሉንም ስሌቱ ወደ ተሳሳተ አቅጣጫ ይወስዳል የሚል ነገር ነው እየተሰማ ያለውና አቶ አሉላ ቅድም በምክንያትነት የገለጿቸው አሉ። በእርግጥ ኃላፊነት የሚወስድ ወገን እርስዎ በሚደግፏቸው ቡድኖች ጭምር የሚታዩት አለ?
አመሰግናለሁ አሉላ። ትንሽ ከጃዋር ጋር ማልስማማበት ነጥብ ወደ አንድ አካል የመደፍደፍ አካሄድ አለ። ይሄ አሰላለፉ የፖለቲካ በመተው በዋናነት ለውጥ እየተቃወመ ያለ በሚል መነሻ ብቻ የተመሰረተ አተናተን ወይም አረዳድ ነው ብዬ ነው የምወስደው። ምክንያቱ አጠቃላይ ሀገሪቱን የፖለቲካ አሰላለፍ ማየትም ተገቢ ነው። የተለያየ አጀንዳና ምርጫ እንዲሁም ፍላጎት ያለው አካል አለ። ስለዚህ በዚህ ዙሪያም የችግሮቹ ምንጮችም በዚህ ረገድ እነዚህ የተለያየ አሰላለፍና አጀንዳ ያላቸው ኃይሎች ድርሻቸውን የሚወስዱበት ሁኔታ አለ። መንግስትም በዚህ ደረጃ ግልጽ የሆነ አረዳድ ነው ያለው። ጠቅላይ ሚኒስትሩ ሰሞኑን አካባቢ የሰጡት አነጋገርም በደንብ ካስተዋል መንግስት ተገዶ የኃይል እርምጃ እንዲወስድ ተገዶ ህግ የማስከበር ራሱንም የመከላከል አካሄድ ውስጥ ሊገባ እንደሚችል ጥቆማ ሰጥቷል። ስለዚህ እንዲሁ በአንድ አካል ወይም ደግሞ ለውጥ ያልተቀበለ አካል አለ፣ ጥቅሜ ተነክቶብኛል፣ ስልጣን ተነክቶብኛል፣ የኢኮኖሚ ተጠቃሚነት ተነክቶብኛል የሚል አካል ዙሪያ የተፈጠረ ነው ብሎ መደምደም ትንሽ ይከብዳል። ሲጀመር አጠቃላይ ሀገሪቱ ውስጥ የነበረው ችግር ተጠያቂ የሚሆነው አጠቃላይ መንግስትና ይህንን መንግስት እየመራ የነበረ ገዢ ፓርቲ እንጂ አንዱን ነጥሎ ከዛ ውስጥ በማውጣት የተወሰነ የመንግስት ክፍል ወይም የተወሰነ ከገዢው ፓርቲም አንድም ነጥሎ በማውጣት የሚካሄድ አካሄድ አንድ መንግስትም በዛ ደረጃ ያምናል፣ ኢህአዴግም በዛ ደረጃ ያምናል የሚል እምነት የለኝም። እኔ እንደዛ ብሎ የሚወስድ አካል ምናልባት እንዲሁም ድርጅቱ አሰላለፍ ዙሪያ ነጥብ የማስቆጠር ስትራቴጂ ቀይሶ የሚንቀሳቀስ አካል ሊኖር ይችላል። ይሄ ስትራቴጂ ነው፣ የትግል ስልት ነው፣ ምንም ሊገርመኝም አይገባም። ነገር ግን ኃላፊነት ላይ በነበረበት ጊዜም በዚሁ ተግባር የከሰስ ነው አካል እንደገና ተመልሰ አሁን ከኃላፊነት ከወረደ በኋላም በተመሳሳይ ተግባር መክሰስ ራሱ ግምት ውስጥ ያስገባል የሚል እምነት አለኝ።
መልካም።
በመሰረቱም ኃላፊነት መወሰድ ካለበት ለነበሩ ላለፉ ችግሮችም አሁን እየተፈጸሙ ያሉት መንግስት እንደ ኃላፊነት እንዳለው አካል መንግስት እንደ መንግስት እርምጃ መውሰድ ካለበት መንግስት እንደ መፍትሄ የሚላቸው እርምጃዎች ይወስዳል። ገዢው ፓርቲም እንዲሁ እንደ ገዢ ፓርቲ ላለፉ ችግሮችም ተጠያቂ ይሆናል። ጠቅላይ ሚኒስትሩ በፓርላማ ይህንን ገልጿል። ይሄ ማሸበር ጉዳይ ሲነሳ ለተቃዋሚ የሚተው አይደለም፣ ሁላችንም የምንጠየቅበት ነው። እንዲያውም እኛ በአሸባሪነት መከሰስ ነበረብን ለፈጸምነው ተግባር። ነገር ግን የኢትዮጵያ ሕዝብ ይቅር ባይ ነው እና እንደገና ተጨማሪ አንድ እድል ሰጥቶናል ብለው ነው ያስቀመጡት። ይሄ ነው በመሰረቱ አገራዊ መግባባትና መፍትሄም ሊፈጠር የሚችለው የሚል እምነት አለኝ።
መልካም።
ነገር ግን ለምሳሌ ደቡብ ውስጥ የተፈጠረ እና በደሂደን አካባቢ ያሉ ኃላፊዎችና የክልሉ የመንግስት መስተዳደር ኃላፊነት ላይ ያሉ ሰዎች የተነሱበት ምክንያት በደህንነትና መከላከያ ኃላፊነት የነበራቸው ሰዎች ስለተነሱ ነው ብሎ የሚያስብ ሰው ካለ እነሱ ሰዎች እኮ ተነስተዋል። ለምን ታዲያ ደቡብ ላይ ሄዶ አንድ ሰው አሁን ኃላፊነት ላይ እንዲነሱ ሰዎች ይጠይቃል? ስለዚህ የሀገሪቷ በየአካባቢ የሚፈጠሩ ችግሮች ለአንድ አካል መስጠት ሲጀመር መፍትሄውም አለመዘጋጀት ነው።
መልካም።
የችግሩ ምንጭንም ለአንድ አካል ብቻ ማስቀመጥ ስህተት ነው የሚል እምነት ነው ያለኝ።
መልካም ጥያቄ ላቆይ። አቶ ጃዋር በአቶ አሉላ በኩል የቀረቡትን ሀሳቦች ሰምተዋል። ሁሉንም ኃላፊነቶች ለአንድ ወገን ብቻ መሰጠት የለበትም ነው ያሉት። ወደ ኋላ ሄደውም ቀደም ሲል የነበረውንና ጠቅላይ ሚኒስትሩ የተናገሩትን አጣቅሰዋል። ሰዓቱ አለቀ። ክርክሩ ግን ይቀጥላል። አቶ ጃዋር መሐመድ፣ አቶ አሉላ ሰለሞን በሚቀጥለው ፕሮግራማችን ይመለሳሉ። በማህበራዊ መገናኛ ብዙሃን ኃላፊነት ወስዶ መስራት የሚለውን ጨምሮ በአገሪቱ ያለውን ሁኔታ ለማሻሻል ምን ይደረግ በሚለው ላይ ሰፊ ክርክር ይቀጥላል። አድማጮች፣ ለዛሬ ያዘጋጀውን በዚሁ አበቃን። አስተናገድናችሁ
ቆንጂት ታዬና
አሉላ ከበደንን።
ዝግጅታችን በዚሁ ይጠናቀቃል። ነገ ቅዳሜ በተለመደው በሶስት ሰዓት እንገናኛለን። ወደ ትግርኛ ስርጭት ነው የምናልፈው። በደህና አደሩ።